ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላቸው ዝግጅቶች መካከል
የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ያው ሰላሙን የሚያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ የተሳሳተ መረጃ።
በመቀለ ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች ለሰላም መስፈን የሚያበረክቱበትን መንገድ ለማገዝ ጥረት እያደረገ መሆኑን አስታውቋል። ሙሉ ዘገባው በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው። የምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትመራለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። መቀለ ከተማ የሚገኘው የአሜሪካን ኮርነር ማዕከል ወጣቶች በሰላም ግንባታ ላይ ድርሻ እንዲኖራቸው ለማገዝ እየሰራ መሆኑን ገልጿል። ይሄው የወጣቶች ማዕከል ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ ላለፈው አንድ ዓመት በስልጠና እንዲሁም ነጻ የቤተ መጻሕፍትና የኢንተርኔት አገልግሎቱንም እየሰጠ ይገኛል። ሙልጌታ ጽባ ቀጣዩን ዘገባ ልኩልናል።
በመቀለ ዩኒቨርሲቲ ቅጽር ውስጥ በሚገኝ የአሜሪካ ኮርነር የእንግሊዘኛ ቋንቋ በበጎ ፍቃድ የሚያስተምረው ለዓለም ተጫነ ማዕከሉ ለእርሱና ለሌሎች ወጣቶችም ምቹ ሁኔታ እየፈጠረ እንዳለ ይናገራል።
ቮለንቲሪሊ በበጎ ፍቃደኝነት እያገለገልኩ እገኛለሁ። በተጨማሪ ደግሞ አሜሪካን ኮርነር ለኦፕን ፕሮግራም እኔን በማጨት የትምህርት እድል እንደወስድ ቨርቹዋሊ ኦንላይን ትምህርት እንደወስድ በሰጠኝ እድል ያንን ተጠቅሜ የኦሪንቴሽኑ ፕሮግራም ጨርሼ ዋናውን ኮርስ ጨርሼ ከጆርጅ ሜሰን ዩኒቨርሲቲ የጨረስኩበትን ሰርቲፊኬት ባለፈው ተቀብያለሁ ማለት ነው። ያጠናሁት ደግሞ ቲቺንግ ኢንግሊሽ ቱ ያንግ ለርነርስ ነው። ለዚህ እኔም ብለው እዚህ በየሙያችን ብንመጣ የሆነ ነገር ስለሚኖር እዚህ አካባቢ ያለን ሰዎች ብቅ እያል ሰንተሩ የሚሰጠውን ትሬኒንግ አንዳንድ እድሎችን ኔትወርኪንጎችን ብንጠቀም ብዬ ለማለት እፈልጋለሁ።
በ2012 ዓ ም ጥር ወር ላይ ስራ የጀመረው ይህ ማዕከል ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ወጣቶች በሰላም ግንባታ ላይ ተሳታፊ እንዲሆኑ ትኩረት አድርጎ እየሰራ እንደሚገኝ የማዕከሉ አስተባባሪ ሽሻይ ዕቋር ገልጿል።
የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ያው ሰላሙን የሚያደፈርሰው ጦርነቱም አጋዥ ሚና ነበረው ይሄ የተሳሳተ መረጃ። ስለዚህ ሰላምን ሰስቴን እንድናረግ ራሳችንም ባልተገባ ቦታ ወይም ውሳኔ ውስጥ እንዳንገባ የተጣራ እና ትክክለኛ ኢንፎርሜሽን መውሰድ እንዳለብን ሁሉንም ያምናል። ሁሉም ሰው መተግበሩ ላይ ነው። ሰው ይሄንን ሊተገብሩ በሚችልበት መልኩ ስልጠናዎችን ወስዷል። ይሄንን ስልጠና ከወሰዱ በኋላ ወደ ውጭ ወጡ ማህበረሰቡን ሲያነቁ የማንቃት ስራ ሲሰሩ አይተናል።
ሌላው የማዕከሉ ተጠቃሚ ምህረት አበርሃ የተባለ የመቀለ ዩኒቨርሲቲ ተማሪ በበኩሉም
ከጦርነቱ በኋላ በትግራይ እንደዚህ አይነት ማዕከሎች እንደዚህ አይነት የሳይንስ የትምህርት የትሬኒንግ ሰንተሮች መኖራቸው በጣም ጠቃሚ ነው። ሰላሙን ለማስጠበቅ ያለውን ችግሮች ለመፍታት በቀላሉ ወጣቱ እዚህ ማዕከል ተገኝቶ እንዲያነብና ከዓለም ላይ ያለው ላይክ ማይንድድ የሆኑ ሰዎች እንዲገናኝ በጣም አጋዥ ነው ብዬ አስባለሁ።
በመቀለ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎች በአሜሪካን ኮርነር በሚገኘው አነስተኛ አዳራሽ በየሳምንቱ ሴሚናር ያዘጋጃሉ። አረጋዊ ገብረ ሚካኤል ከሴሚናሩ ተሳታፊዎች አንዱ ነው።
አሜሪካን ኮርነር ለኛ አንድ ከሚሰጠው ጥቅም አንጻር አንድ የማቴሪያል ነው። መጽሐፍቶችን እናነባለን። ኢንተርኔት አክሰስ አለ። ኮምፒውተርን መጠቀም ይችላል። ሌላ ይህንን አዳራሽ በየሳምንቱ ሴሚናር እናዘጋጅበት አመቻችቶልናል። ስላይድም ሳንቸገር አዳራሹም አሪፍ ነው ለስሞል ሳይዝ። ስለዚህ አዳራሹና የሪሶርስ አገልግሎት እያገኘን ነው።
ማዕከሉ ተተኪ ትውልድ የሆኑ ወጣቶች ክህሎታቸውን በማሳደግ ቀና ህይወትና ብሩህ ተስፋ እንዲኖራቸው ለማድረግ እየሰራ እንዳለም የመቀለ አሜሪካን ኮርነር አስተባባሪ ሽሻይ ዕቋር አመልክቷል።
ፖስት ኮንፍሊክት ላይ የድህረ ጦርነት ላይ በጣም ብዙ እንትኖች አሉ፣ ክራይሶች አሉ። እንደሚታወቀው ወጣቶች ብዥታ ውስጥ ናቸው። ወጣቶች ፊቸራቸውን ዲዛይን የሚያረጉበት ቬኑ ይፈልጋሉ። ወጣቶች መደናበሮች ይታያሉ። መወሰን ላይ ምንድነው ማድረግ የምፈልገው? ምንድነው መሆን የምፈልገው? የሚሉ ነገሮች ላይ ድንብርብር የሚልበት ኮንዲሽኖች አሉ። በፖስት ኮንፍሊክት ላይ እንደ ማህበረሰብ ዲዛይነር ስቴት ኦፍ ቢንግ ይታያል። ከሁላችን አንጻር ስናይ ማለት ነው። ስለዚህን ኮርነር ያኛውን መደናገሮች ወይ ደግሞ ይሄ የጥማት ናውሌጅ ኤንድ ስኪል ወይ ደግሞ እውቀትና ክህሎት መሰረት ያደረገ ስልጠና የሚፈልጉ ግን እሱ በማጣታቸው የሚፈጠርባቸው ድብርት የሚፈጠርባቸው መደናገር የሚፈጠርባቸው አሉባልታ ቦታ ላይ መዋል የሚለውን ነገር ላይ ይህንን ኮርነር አጋዥ ነው። ይህን ፊል ያደርጋል።
በኢትዮጵያ አሜሪካን ኮርነር በመባል የሚታወቁ የወጣቶች ማዕከላት በዋና ከተማዋ አዲስ አበባ 2፣ በጅማ፣ በባህር ዳር፣ በድሬዳዋና በመቀለ ከተሞች አንዳንድ ይገኛሉ። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ሙልጌታን ለቀደመው ዘገባ አመሰግናለሁ። እኛ ለኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልድ ኢትዮጵያን ተነሳሽነት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና በመሰረታዊ ስልጠናዎች ካለሙበት እንዲደርሱ ያገዙ አገልግሎት የተመሰረተው የከፍተኛ ትምህርት እድልን ለማግኘት የሚገጥሙ ጠውረዶችን ለማቅለል ባለሙ ሌሎች ትውልድ ኢትዮጵያን ወጣቶች ነው። ከመስራቾችና ከተሳታፊዎች ጋር ያደረግነው ቆይታ በመቀጠል ይቀርባል።
እኔ አማኔ ላይ ያለባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር ቶይኮኒዋ የተመረኩት በአሁኑ ሰዓት ደግሞ ማስተርስን እየሰራ እገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ማሳለ
አለንቲ ተመስገን እባላለሁ። ኤል ውስጥ የኢቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁኑ ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርሲን በሄልዝ ፕሮሞሽን ማኔጅመንት ተመርቂያለሁ።
ሰላም፣ ኤሎን አስመሮ እባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበርኩ። ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑም ዓመት ተመልሼ መንቶር አደርጋለሁ።
ይህን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልኢን የጀመርነው 2020 ላይ ነበረ። ዱሪንግ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች ኮሌጅ የገባን በኋላ ኢንዲቪዥዋሊ ሴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን የፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ሎካል ስንነግራቸው ያ ኤቨሪባዲ ዋስ ሃፒ ንር ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም? ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኔ ብለን ነበር የጀመርነው።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። እነዚህን ነገሮች ከየት ጀምር፣ የት ላድርገው የሚለው ቻሌንጂንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይ ስኩል ከ9ኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ one to one ደሞ ወርክሾፖችንም በማዘጋጀት በዛ ስታርት ለመርዳት እንደሞከረው።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከለ እንግዲህ አንዷ አዛሪ አብራናለች። ኤሎን እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቃሚ ያለው ለኛ ፕሮግራም ብዙ ልብስ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንታወቀው ሃይ ስኩል ከመግባት የፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው፣ አስተያየት የሚሰጠኝ ሰው ላይኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጽሐፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዚሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ19ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዝሜን እንዴት ነው ማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዝሜን ማስተካከል ይረዳኛል ብዬ ማሰብ ሰው አልነበረም። እና አንድ መጭ መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ ለአንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ትችላለህ? አባት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ። ቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ከገቡ በኋላ ይህንን አድርጉ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ they don't see the importance of mentorship. እኔ እዚህ ስመጣ በጣም ችግር አጋጥሞኝ ነበር because I didn't know how to navigate the system. ምን ካልሆነ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ that was the first one እንግሊዝኛ በሰዓቱ አልችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደርስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን the importance of ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። not active I only means they don't see the importance of challenging class lemon the most ቀላል class ያለ ብለው ዲቪ ነው እንደዛ ብሎ ያስባሉ ይችላል። ግን ራሳቸውን ቻሌንጅ ባረጉ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ ላይ እንዲደርሱ ነው፣ ቶፕ ናች ዩኒቨርሲቲ እንዲገቡ ነው የምንፈልገው። እና እዛ ደግሞ ገብተው እንዲወጡ እንፈልጋለን፣ መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻሌንጅ የሚመጡትን ኦቨርካም አድርገው እንዲወጡ ነው የምንፈልገው። እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ይቀጥላለሁ እንድት ያደረገሽ ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም ባደረጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም፣ በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብ እና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነቴ መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ኤሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በቻሌንጅ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዩስ ናጅስ ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም ረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ ፓስብል እንዲሆንላቸው ነው ሀሳባችን።
እኔ ትልቁ ምለው እኔ እናንተ በተገናኝበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ። አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
እኛም እናመሰግናለን።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሚዛን ወጣት የህግ ባለሙያዎች መካከል ከዘጠኝ ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ የህግ ምሩቃን የተመሰረተ የበጎ ፈቃደኞች ስብስብ ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ፣ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትህ ብሔር ጉዳዮችን ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎት ይሰጣሉ። በዚህ ጉዳይ ላይ ኤደን ገረመው ቀጣዩን አጠናቅራለች።
በ2007 ዓ ም በአስሬ ዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ፣ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋሙበት ጊዜ የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፈው ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቂው እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር ቢኮዝ እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩል መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐ ብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራን ነው የምንገኘው፣ በፍትሐ ብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመርነው ኦልሬዲ አንድ አመቱ ሆኖታል። የፈረንሳይ ተራድኦ ድርጅት የሚረዳን ነው። በኮንሰርት የሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃን ይቆመልኝ የሰጡኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ፣ በፍቺ ጉዳይ፣ ከፍቺ በኋላ ባለው ክርክር ጉዳይ 6 ዓመት ነው ከኔ ጋራ የቆዩት በማማከር፣ በማገልገል፣ በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለ6 ዓመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያዩ ክርክር ያለባቸውን።
ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ።
ያ በተለይ የግንዛቤ ማስጨበጫ በሰፊው የሰራ ነው። ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸውን መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው። ኢቨን ኮንትራት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ 300 ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸውን መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስኪ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል፣ ወደሆነ ተግባር ውስጥ ከመግባታቸው ፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው።
ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል።
ግን ይሄ ስትራቴጂክ ሊቲጌሽን የሚባለው ወይም በእኛ ሀገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያስወሰነው ውሳኔ አለ። ከዲፌንድ ኤንቫይሮንመንት ወይም ቁምላ አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ። ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ ሁለት ኬዞችን አስወስነናል።
የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድና መሰግናለን። ቀጣዩ ዘገባ ከፓሪስ ኦሎምፒክ ጋር የሚያያዝ ነው። የሰብአዊ መብት ተከራካሪ ቡድኖች የፈረንሳይ ባለስልጣናት ከፓሪስ ኦሎምፒክ አስቀድሞ ስደተኞችን እንዲሁም በወሲብ ንግድ የሚተዳደሩ ግለሰቦችንና በዋና ከተማይቱ ዙሪያ ያሉ ሌሎች ወገኖችን እያፈናቀለ ያለው እርምጃ የማህበራዊ መሰረትን ማጽዳት ሲሉ ከሰውታል። አያይዘውም እርምጃው የኦሎምፒክ ውድድሮችን ከመቼውም በተሻለ ሁሉን አሳታፊ ለማድረግ ፈረንሳይ የገባችውን ቃል ያመከነ ነው ብለውታል። የዚህን ጉዳይ ዝርዝር አሉላ ከበደ ያሰማናል።
ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበትን ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኒ የመጣ ስደተኛ ነው።
ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም፣ ወደ ሆነ ቦታ ወስደው ያሰፍሩናል።
ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት ዕድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ
ይህ ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም፣ ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማህበራዊ መሰረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው።
የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽህፈት ቤት ኃላፊ ናቸው።
እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመሙላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው።
ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪሱ ግራ ዘመን
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።